የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ዛሬ የካቲት 23 2006 ማርች 2 2014 118ኛውን የአድዋ ድል በዓል ዕለት ነው። ኢትዮጵያኖች በእያሉበት ይችን ታሪካዊ ዕለት አስበውት ይውላሉ። የኢትዮጵያ አንድነት ሬዲዮ በበኩሉም ይችን ዕለት ለየት ያለ ፕሮግራም በማዘጋጀት በወሰነው መሰረት የዛሬውን ስርጭት ሙሉ ጊዜ ስለ አድዋ ድል በዓል ቋሚ መታሰቢያ እንዲውል አድርገናል። ለዕለቱ መታሰቢያ እንዲሆን ያቀነባበርነው ፕሮግራም በዚህ ትውልድ ላይ የበዛበትን ጫና ለማቅለል ይረዳዋል በሚል ምሁራኖችን ጋብዘናል። ሰዓቱ የበቃ ያህል 3 ምሁራኖችንም እናቀርባለን። ኢትዮጵያ በዓለም አቀፍ ታሪክ ማህደር ነች። የአድዋ ድል በዓል አድናቂና የነጻነት ወዳጅ የሆኑ ሁሉ ያከብሩታል። የሀገርን ክብር አስከባሪ ለሆኑ የአድዋ ድል በዓል እንኳን አደረሳችሁ አደረሰን እያል ከአንድ ዘፈን በኋላ በቀጥታ ወደ ጥያቄና መልሱ እንሸጋገራለን።
Bemaria, Bemaria, Zabia, Nechus, Sita, Manala. በዛሬው ዕለት የአድዋ ድል 118ኛው ዓመት ላንድ ህዝብ ላንድ አገር ላንድ ሰንደቅ ዓላማ ያቆሙ ኢትዮጵያውያኖች አስበውት ውለዋል። ይህ ዕለት በተለይም ደግሞ የአውሮፓ ቅኝ ገዢዎች በጦር ሜዳ ቅስማቸውን በመስበር አሳፍረው በመመለስ በአፍሪካና በቀረውም ዓለም በቅኝ አገዛዝ ቀንበር በዘርና ቀለም ልዩነት ሲሰቃይ ለኖረው ህዝብ ልዩ አርማና መመኪያ ሆነው ለኖሩት ኢትዮጵያውያን አባቶቻችን እናቶቻችንና አያቶቻችን ያለንን አድናቆት ባንድነት የምንገልጽበትና የምንዘክርበት ዕለት ነው። ይህ ዕለት በነጻነት ኮርታ ከነሮቹ እናት አገራችን ጋር ያለን ግንኙነትና ትስስር ባንድነት በጋራ የምንገልጽበት ከመሆኑም ባሻገር ይህ ድንቅ ታሪክ ያው ሆኖ እንዲኖር ደግሞ እያንዳንዱ ትውልድ ታሪኩን ከስራ ጋር ተረካቢ የማድረግ ኃላፊነት እንዳለብንም ጭምር የምንገነዘብበት ዕለት ነው። በዓሉ የኢትዮጵያውያኖች ብቻ ሳይሆን በነጻነት ጮራነቷ ሲመኩባት የኖሩት አፍሪካውያን በዓል ጭምር እንደሆነ መናገር የድሉን ታሪካዊ ትርጉም ትክክለኛ ያደርገዋል። በተጨማሪም አርአያነቱን በመከተል ከቅኝ አገዛዝ ከዘረኝነትና ቀለም ልዩነት ለመላቀቅ ሲታገሉ ውድ ሕይወታቸውን በመሰዋት ለጸረ ቅኝ አገዛዝና ጸረ ኢምፔሪያሊስቱ የነጻነትና የእኩልነት ትግል ጥርጊያውን ያመቻቹ ዓለም አቀፋዊ ሰማዕታት ሁሉ በዚህ ዕለት ይታሰባሉ። ኢትዮጵያ በሁለንተናዋ የነጻነትና የራስን በራስ የማስተዳደር ምሳሌና ኢትዮጵያዊነትም ራሱ በዓለም የነጻነት ታሪክ ትርጓሜ ያለው እንዲሆን ካደረጉት ታላላቅ ክስተቶች መካከል የአድዋ በዓል ከፍተኛውን ቦታ ያስመዘገበ ነው። በዚህ አጋጣሚ እንኳን ለ118ኛው የአድዋ ድል በዓል ሁላችንንም አደረሰን አደረሳችሁ እያልን ወደ ዕለቱ የጥያቄና መልስ ጊዜ እንሸጋገራለን። የመጀመሪያ እንግዳችን ዶክተር አበባ ፍቃደ ይባላሉ። ዶክተር አበባ ፍቃደ በኢትዮጵያ አንድነት ሬዲዮም ሆኑ በሌሎች ሚዲያዎች የፓልቶክ መድረኮች በኢትዮጵያ ሴቶች ጥያቄ ዙሪያ አፍሪካን አሜሪካን ሴቶችን አስመልክቶ በተሰናዱ ሴሚናሮችና ጥናቶች ሁሉ ንቁ ተሳትፎ የሚያደርጉ የስነ አእምሮ ሳይኮሎጂስት ተመራማሪ ምሁር ናቸው። በሰሜን አሜሪካ ከፍተኛ የዶክትሬት ዲግሪያቸውን ያጠናቀቁ በዚሁ ሙያ ፕሮፌሽን ረዳት ፕሮፌሰር በመሆን በጆርጅ ሜሰን ዩኒቨርሲቲ ቨርጂኒያ ያስተምራሉ። በስነ አእምሮ ምርምር ብዙ ጥናቶችን አበርክተዋል። አገራችን የገጠሟትንም ዘርፈ ብዙ ውስብስብ ችግሮችን አስመልክቶ መፍትሄና መደረግ ስላለባቸው ጉዳዮች ከፍተኛ ንቁ ተሳትፎ ያደርጋሉ። የአድዋን ድል በዓል ምክንያት በማድረግ የዛሬ እንግዳችን አድርገናቸዋል። ጥያቄና መልሱን እንድትከታተሉ እንጋብዛለን። ጤና ይስጥልኝ ዶክተር አበባ ፍቃደ፣ በመስማር ላይ ነዎት?
ያው ጤና ይስጥልኝ፣ እንኳን ለዚህ ለተከበረ በዓል አደረሳችሁ።
በጣም እናመሰግናለን፣ እንኳን አብሮ አደረሰን። ወደ ኢትዮጵያ አንድነት ሬዲዮ እንኳን ደህና መጡ ብዬ ወደ ጥያቄ እገባለሁ። የአድዋን ድል አርአያነቱን በመከተል ከቅኝ አገዛዝ ከዘረኝነት ቀለም ልዩነት ለመላቀቅ ውድ ሕይወታቸውን በመሥዋዕት ለጸረ ቅኝ አገዛዝ የነጻነት የእኩልነት ትግል ጥርጊያውን ያመቻቸ የነጻነት ትግልን ችቦ ያቀጣጠለ በዘመኑም ሆነ እስከ ዛሬ ድረስ አቻ የማይገኝለት አኩሪ ታሪካችን ነው የሚለው ግምገማ እንዴት ይመለከቱታል? አመሰግናለሁ።
እሺ፣ በቅድሚያ በድጋሚ እንኳን አደረሳችሁ ለውይይቱም ደግሞ ለዚህ ለተከበረ በዓል ስለተጋበዝኩ በጣም አመሰግናለሁ። ቀደም ሲል ወንድሜ ትንተና ይሰጥ ነበርና በሰፊው ይህን ጥያቄ በሚመለከት የዘረዘራችሁት ሁኔታ አለ። ከዛ የተለየ አይደለም የኔ አመለካከት። ሆኖም ግን አንድ ሁለት ማለት እፈልጋለሁ። የአድዋ ድል መታሰቢያነቱ ቀደም ሲል እንደተባለው ኢትዮጵያ ለዓለም ብዙ ነገር አበርክታለች፣ ብዙ ስጦታ ሰጥታለች፣ የተፈጥሮ ሀብት ሰጥታለች፣ የሰው ልጅን ሰጥታለች፣ እንዲሁም ደግሞ የነጻነት አርማን የሰው ልጅ ከራሱ በላይ ማንም አዛዥ ማንም ፈላጭ ቆራጭ እንደሌለው ምስክርነት የሰጠችበት የዓለም ሕዝብ ሁሉ የሚኮራበት ታላቅ ስጦታ ነው ብዬ የምገምተው። ለዓለምም እንዲሁም ደግሞ ልዩ በነበረው በዛን ጊዜ በነበረው ሁኔታ ለጥቁር ሕዝብ ለአፍሪካኖች ልዩ ስጦታ ነው። ለእኛ ለኢትዮጵያውያን በተለያየ ጊዜ ታሪካችን ብዙ ነገር እኛ ባናቀውም ብዙ ነገር ይባላል ስለ ኢትዮጵያና ስለ ኢትዮጵያዊነት ወይም ስለ ኢትዮጵያን ለዛ ምስክር ድጋሚ ምስክርና ከጥንት ከአባታችን ከመልከ ጸድቅ ጀምሮ ተያይዞ የመጣው የኢትዮጵያዊና የኢትዮጵያዊነት ማንነትና ምንነት እንዳይሰበር እንዳይቋረጥ እንዳይበረዝ በዛ ድልን በዛ ጦርነት አማካኝነት እንደገና ኢትዮጵያዊነት የታተመበት ታላቅ በዓል ነው። ታላቅ ምግባር ነው እንዳልኩት የዓለምም የአፍሪካም እንዲሁም ደግሞ እኛ ኢትዮጵያውያን ልንኮራ እና ማንነታችንን ልናነጽበት የሚገባ ልዩ የድል ቀን ነው ብዬ ነው የማስበው።
በጣም አመሰግናለሁ። ወደ ቀጣዩ ጥያቄ ልግባ። የአድዋን ጦርነት በተመለከተ ህዝባዊ ተሳትፎውንና የጦሩን አመራር ተጋድሎውን ድሉን ሲተረክ የሴቶች ሚና ብዙም አይዘከርም። ከታሪክ ጸሐፊዎች ደካማ ጎን እንነሳና እቴጌ ጣይቱ የአጼ ምኒልክ ባለቤት ብዙ ጀብዱ ሥራ እንደፈጸሙና ከሌሎች ሴቶች ጋር በመሆን በጦርነቱ ላይ ቀጥተኛ ተሳትፎ እንደነበራቸው በተወሰኑ ደረጃ ተጠቅሷል። ታሪክ ጸሐፊዎች የዛን ወቅቱን ፊልሚያ ከወንዶች ጀግኖች ጋር ብቻ አያይዘውታል። ለዚህ የሚሰጡን ትችትና አስተያየት ካለ?
እሺ፣ ጥሩ ጥያቄ ነው። በእውነት የአድዋ ድል የኢትዮጵያ ህዝብ ድል ነው። ሁላችሁም እንደምታውቁት ገበሬው፣ አናጩ፣ ማንኛቸውም ኢትዮጵያዊ የተሳተፈበት ነው። ይህ ድል ግን ድል እንዲሆን ያበቃው ትክክለኛ ኢትዮጵያዊነትን መሰረት ያደረጉ ማንነታቸው ያልተናወጠ ኢትዮጵያውያን መሪዎች ስለነበሩን ነው። እነዚህም እቴጌ ጣይቱና አጼ ምኒልክ ናቸው። አጼ ምኒልክን ስለ እቴጌ ጣይቱ ስለ ሴቶች ተሳትፎ ከመናገሬ በፊት አጼ ምኒልክን ውድ አባታችን ሩህሩህ አዋቂ ጀግና የኢትዮጵያ ዘመናዊ ኢትዮጵያን የገነቡ አባታችን መሆናቸው ብቻ ሳይሆን ልዩ ጥበባቸውና ብዙ ጊዜ የማይወሳው ሰው አዋቂ መሆኑ ብቻ ሳይሆን አዋቂን ማወቅ የሚችል እውቀት ከየት ሊመጣ እንደሚችል የሚያውቁ ሰው ያደረገ የሚያደርጋቸው በእኔ አንዱ አመለካከቴ ምንድን ነው? እቴጌ ጣይቱን በባለቤትነት በሚስትነት እንደ እህቴ ብለው በሚወዷቸው በፍቅራቸው ብቻ ሳይሆን የእቴጌ ጣይቱን የውስጥ የእውቀት ችሎታ የማመዛዘን ችሎታ ሁለገብ የሆነ አቅም እንዳላቸው በውጫሌው ውል ምክንያት ባሳዩበት ጊዜ ሙሉ ስልጣን በሀገርሽ ጉዳይ በሀገሬ ጉዳይ ልግባ ብለው በጠየቁት መሰረት ይሄን ጥበባቸውን ማየታቸው ማወቃቸው ለዚህም ደግሞ ለእቴጌ ጣይቱ ጥበብና እውቀት ለሀገር ማንነት መቆም ከፍተኛ በዘመናችን ውስጥ በዛን ጊዜ እኔ አሁንም ያለ አይመስለኝም በርግጥ በጣም ሊቅ የነበሩ እናት ናቸው እቴጌ ጣይቱ። ይሄንን ጥበባቸውን ማየታቸው ነው አንዱ ለአጼ ምኒልክ ትልቁ ብልህ ናቸው የሚያሰኛቸው አዋቂ ናቸው የሚያሰኛቸው እና በዚህ ምክንያት እሳቸውም ሙሉ በሙሉ እንዲሳተፉ በሀገር ጉዳይ በውጭ ጉዳይ በውስጥ ጉዳይ በስልጠና በትምህርት በአገር ግንባታ በእርሻ በእጅ ጥበብ በንበትን በቅኔ በሁለገብ በሆነው በኢትዮጵያ ሀገራችን ባፈራቻቸው ጥበብ ሁሉ እውቀትና ጠንካራ እምነት የነበራቸውን እናት ሙሉ ስልጣን በመስጠታቸው ዛሬ እኔና እናንተ ቆመን እንድንሄድ አንገታችን ቀጥ ብሎ እንዲመለከት ያደረገው የእቴጌ ጣይቱ የእናታችን ቆራጥነትና ብልህነት ነው እና ይሄ በደንብ ተመዝግቧል ወይ? አልተመዘገበም። በእርግጥ አንድ ታሪክ ጣሊያኖች በሳይኮ ሂስትሪ የሚባል ነገር አለ። የአንድ ህዝብ እንትን ታሪኩ በአካል ይወራረሳል። እቃዎች እየወረስን እንመጣለን። ከወላጆቻችን ወይም ከሰው ልጅ መልኮቻችንን እየወረስን እንመጣለን። ልክ እንደዛው የሚታየውን ነገር ማለት ነው። ያህል ገሃድ ነው ለሁላችን። ሆኖም ግን የማይታይ ረቂቅ የሆነ ማንነታችን፣ የመንፈስ ማንነታችን፣ የስነ ልቦና ማንነታችን፣ የአእምሮ ማንነታችን፣ የልቦና ማንነታችን እነዚህ ረቂቃን የሚባሉ ባህሪያትን ከልጅ ልጅ ከትውልድ ትውልድ እንዲተላለፍ ማድረግ ነው አንድን ሀገር ለስልጣኔ በነጻነት ለብዙ ጊዜ ቆየ የሚያሰኘው። ስለዚህ ጣሊያኖችም ሆኑ ሌሎች ጠላቶቻችን በሚመጡበት ጊዜ እነዚህን የተለያዩ የህብረተሰቡን ምንነትና ማንነት የሚያሳዩ ነገሮችን በመቦርቦር በመምታት በመሸርሸር ዲስቶርት በማድረግ በተለያየ ዘዴ ነው ከጣሊያኖችም ሌሎችም የተጠቀሙት። ከነዚህ ውስጥ አንዱ ምንድነው ኢትዮጵያ እንደ ሌሎች አውሮፓያን ሴቶች በባርነት ሁለተኛ ሶስተኛ ዜጋ ሆነው የወንዶች እጣ ከመሆን ውጪ እንኳን በስልጣን እንኳን በአገር ጉዳይ ሊሳተፉ ቀርቶ በዛ በጨለማ ጊዜ በነበሩበት ኢትዮጵያ ግን ለዘመናት ሴቶች ባለመሪዎች ሴቶች የጦር መሪዎች ከነ ሄንደኬ ጀምሮ ከነ ንግስት ሄንደኬ ጀምሮ አዋቂዎች ከነ ንግስት ሳባ ጀምሮ እስከ ቅርብ ጊዜ ነፊታራሪ በላይነሽ በማይጨው ይሄ የደረሰው የመጣው ታላቅ ህዝብ በመሆናችን የሴቶች ቦታ ከፍተኛ ቦታ ነበረው። አንዱ የተሸረሸረው ይሄንን የሴቶች ቦታ እንዳይኖር ማድረግ ነው። በታሪክ ከተመለከታችሁ ነው የታሪክ ሰው አይደለም ግን ስነ ልቦናዊ ታሪክ አለ። ያ የስነ ልቦና ሙሉ ሰውነት ሙሉ የራስ ባለቤትነት በሴቶች ኢትዮጵያ በሴቶች ልጆቿ ላይ የምታሳየው ነበርና ያ የተቦረቦረ በመጣበት ጊዜ በአድዋው ጦርነት እንኳን ከመጀመሩ በፊት የቴጌ ጣይቱን ተሳትፎ እንዳይኖር ጠላቶችም ዩሮፓያኖችም የኛን ሰዎች በመጠቀም ጀርመኖች ገብተው ያንን ያደርጉ ነበር። መጀመሪያ ያደረጉት ምንድነው ይሄንን ማስተዋወቅ ነው። እሷ ሴት ነች ለምንድነው ስልጣን የምትሰጣት ለምንድነው ባለቤትነት ያላት? ይሄ እንግዲህ ከዛን ጊዜ ጀምሮ እየቦረቦሩ በመምጣት ዛሬ ለወደቅንበት ደረጃ አድርሶናል ማለት ነው። ስለዚህ አንዱ የሴቶች የእቴጌ ጣይቱ አለመጻፍ ታሪኩ ጎልቶ እንዳይታይ እንደ ክትትል እንዲቋረጥ የተደረገው ዛሬ ለተደረሰንበት ኢሮፓያኖች ጣሊያኖች በቂም በቀል መጨረሻ ለደረሱበት ነገር ካደረጉት ምንድነው የሴቶችን ቦታ ማሳጣት እንደ አውሮፓውያን ሴቶች እንደ ሌሎች ሴቶች እንደ ሌላ ሀገር እንድንሆን በራሳችን ማንነት በራሳችን ምንነት እንዳንኮራ ከዚህ ታሪክ ጋራ አቆራረጡን ማለት ነው። ለዚህ ነው ያልተጻፈው። በዛን ጊዜ የተጻፉም ቢሆኑ ኃይለኛ ነች እንዲህ ነች ጣልቃ ገባች ወዘተ የተባለ እንቅፋት እንዲሆን በአውሮፓውያን ጋዜጠኞችም ጋዜጣም ሆነ በአገር ውስጥም በተለያየ በሰላዮችም በባንዳዎችም ሲደረግ ነበር። ለምን የእቴጌ ጣይቱን አይነት እህቶች ብንቀጥል ዛሬ ኢትዮጵያ እዚህ ደረጃ አትደርስም። የእቴጌ ጣይቱን አይነት አንዲት ሴት ክብር ለሀገሯ መሆኗን አዋቂ ጥበበኛ መሆኗን እኩል ባለቤት እንደሆነች ሲሆን የበለጠ አስተዋጽኦም ታደርጋለች የበለጠ ኃላፊነት አላት። ያን ታሪክ ይዛ የመጣች ኢትዮጵያን መምቻው መንገዱ እነዚህን ታላላቅ ሴቶች እንዳልነበሩ ማድረግ ነው ማለት ነው። እና የእቴጌ ጣይቱም የእናታችን ለዚህ ለዛሬ ቀን ለምናከብረው በዓል ትልቁን መስዋዕትነት በአዋጊነት ብቻ ሳይሆን በተዋጊነት በአንድ ዘርፍ ብቻ ሳይሆን በሁለገብነት እዚህ ደረጃ ያደረሱትን እንዳንሰማ እንዲበጣጠስ የሚሆነው ምንድነው ሳይኮ ሂስትሪው የአንድ ህዝብ ስነ ልቦና እንዳይተላለፍ እንዲቋረጥ በመደረጉ ነው። አልተደረገም ባለመደረጉም ነው እዚህ ደረጃ ያደረስነው። እዚህ ደረጃ በመድረሳችን ደግሞ እንደገና እንድንመለከተው አደረገን እንድንነሳ ዛሬ በመንፈሳችን ውስጥ አእምሯችን ይታደሳል። እቴጌ ጣይቱን ተግባር እሳቸው ይመሩት የነበረውን ጦር ስናስብ ጀግንነቱን ስናስብ ዘራፍነቱን ባይነቱን ፉከራውን ቅራርቶውን ይሄን በሙሉ በመናስብበት ጊዜ እንዲሁ በትዝታ ተውጠን አይ ብለን ለመላየት ሳይሆን ይሄ የሳይኮሎጂካል ሂስትሪ ይሄ ዘር ከትውልድ ትውልድ የመጣው ዛሬ እንደገና እንዲያብብ ፍሬ እንዲያፈራ ዛሬም እንድንነሳ ምክንያቱም የዛን ጊዜ ቂመኞች አሁንም በተግባር ላይ ድርጊታቸውን እያደረጉ ነው። ኢትዮጵያን መግዛት ኢትዮጵያን ማዋረድ ኢትዮጵያን ማሸነፍ ያ እንዳይሆን የምንነሳበት የእናታችን የእቴጌ ጣይቱ ከመንፈስ ጋራ የምንቆራኝበት ቀን ነውና ማደስ ይኖርብናል። ለዚህም ጥያቄ በጣም አመሰግናለሁ። ብዙ ህቶችንም ወደዚህ እንዲመለከቱ ወንድሞችም ወደዚህ እንዲመለከቱ እንጂ ጠላት ባደረገልን መንገድ ሄደን ጠላት በሰጠን ዕውቀት ሄደን ሴቶቻችን እህቶቻችን እናታችን ኢትዮጵያ በሴት ምን መስልበት በነበረን ክብርና ፍቅር ነውና ያንን ማደስ እንዳለብን ለማስተዋወስ በሚል ነው ዘርዘር አርጌ ለመናገር የፈለኩት።
በጣም ወርቅ ነው። በጣም ቆንጆ። በአህጉራችን አፍሪካ ውስጥ ያለውን የመከፋፈል የርስ በርስ መናከስና አልቂት ስናስበው አፍሪካውያን ካለፈው የነጻነት ትግላቸው ሳይማሩ በአዲስ የቀኝ ገዢዎችን የርዕዮተ ዓለም ፖለቲካዊና ኢኮኖሚያዊ ተጽዕኖ በአህጉሩ እንዲሰፍን ከሚደረጉት ብሔራዊ ክህደት ጋር የተያያዘ ነው የሚሉ አሉ። አስተያየቶን ቢያካፍሉን።
ቀደም ሲል እንግዲህ የአድዋ ጦርነትና የአድዋ ድል የሚያመላክተው ልዩ ለጥቁር ህዝብና ለአፍሪካ ህዝብ የነጻነት አርማ ነው የተባለበት ምክንያት ይሄ አፍሪካን በሚቀራመቱበት ጊዜ አፍሪካን ተቀራምተው ማሸንፈው በቅኝ ግዛት የአፍሪካን ሀገሮች በያዙበት ጊዜ ምንም እንኳን የአካል ጦርነት ቢሆንም የመጀመሪያው በገሃድ የሚታየን መሸነፍ ለአፍሪካም ህዝብ በቅኝ ግዛት እንዲኖርና አሁን ራሳችንንና የራሳችንን ማንነት እንድንክድ ያደረገው በስነ ልቦና በአእምሮ መመታታችን ነው። ይህ ማለት ምንድን ነው? አሁን እኛ ኢትዮጵያውያኖች በተዘዋዋሪ ቀደም ሲል የተጠቀስካቸው አፍሪካኖች የደረሱበት ላይ ነው እንደገና የሚያስጀምሩን እንደገና የቅኝ ግዛት ህይወት የምንኖረው። ይሄ ምንድን ነው? አንድ ህዝብ እንደ ራሱ ካላሰበ፣ እንደ ራሱ ካልተናገረ፣ እንደ ራሱ ካላመነ ትምህርቱም፣ እምነቱም፣ እውቀቱም፣ ሃይማኖቱም፣ ባህሉም በከራሱ አንጻር እስካልተነሳ ድረስ አፍሪካኖች ከአፍሪካንነት ከአፍሪካዊ አመለካከት አፍሪካዊነትን ማዕከል ካደረገ አመለካከት እስካልተነሱ ድረስ ዛሬ የምናየው የአፍሪካ ህዝብ እንደገና ቅኝ መገዛት ብየዋለሁ ሪኮሎናይዜሽን የነበሩት ፈረንሳዮችም እየገቡ ነው፣ እኛ ጋር ጣሊያኖች እንደገቡት፣ አሜሪካኖች እንደገቡት፣ እንግሊዞች እንደገቡት፣ ቱርኮች እንደገቡት አፍሪካም እንደገና ሪኮሎናይዝ የሆነችበት አንዱ ምክንያት ይሄንን የአእምሮ ነጻነት በደንብ አልተቀዳጀንም ነበር። እነሱ ተመቶባቸው ነበር፣ እኛ አሁን እየተመታብን ነው። ይህ ማለት ምንድን ነው? አንድ ሰው በራሱ አእምሮ ካላሰበ፣ እንደ ራሱ ካላሰበ ነጻ ህዝብ ሊሆን አይችልም። አንድ ቀፎ ውስጥ የሌላን ሰው እንትን መሙላት ማለት ነው። እንደ ሰው እየተንቀሳቀስን የሚያንቀሳቅሰን አስተሳሰብ፣ የሚያንቀሳቅሰን እውቀት፣ የሚያንቀሳቅሰን ሃይማኖት ግን የሌላ ከሆነ ዛሬ አፍሪካ ለቻይናዎቹ፣ አፍሪካ ለአውሮፓውያኖቹ፣ አፍሪካ የዓለም መጨረሻ እንድትሆን ያደረጋት አሁንም ተመልሰን በአድዋ ድል የተገኘውን ድል ባለማረጋገጣችን ነው። እኛ ጋር በተዘዋዋሪ መጣ በረቀቀ መንገድ በስውር መንገድ እኛን በመሰሉ ሰዎች የአድዋ የሚገርመው እንደው እዚህ ላይ እግረ መንገዴን ጣልል አድርገው ብዬ ነው የጠላት የአውሮፓውያኖችን አእምሮ በደንብ ማወቅ ያስፈልጋል። ጣሊያን በአድዋ ጊዜ ጦርነት ኢትዮጵያውያን በእርግጥ ብዙዎቹን አሸንፎ በባንድነት ይዟቸው የነበረ ቢኖሩም ታላላቅ ደግሞ አገር ወዳድ ኢትዮጵያውያን በስለላ መልክ ትልቅ ኢንፎርሜሽን በመስጠት ጣሊያንን እንዲጎዳ ካደረጉት ውስጥ ኢትዮጵያውያን ሰላዮች ነበሩ። እነዚህ ሰዎች ግን የመጨረሻውን ታሪኩን ታስታውሳላችሁ፣ የመጨረሻውን ቀን ጦርነት የተዛባ ኢንፎርሜሽን መረጃ በመስጠት ጣሊያን እንዲመታ ያደረጉትን ግለሰቦች ከአርባ ዓመት በኋላ ይሄን ያውቁ ነበር ጣሊያኖች ከተሸነፉ በኋላ ይሄ ለምን እንደዛ እንደሆነ ከአርባ ዓመት በኋላ ቂም ይዘው መጥተው የነዛን ሰዎች ዝርያ በሙሉ ነው የጨረሱት። ለምንድን ነው ይሄ ያን ዳይኖር ከልጅ ልጅ ይሄ የጀግንነት ባህል የቆራጥነት ባህል የአገር ወዳድነት ባህል በራስ የመተማመን ባህል ማንነት ያ አይደንቲቲ ከተላለፈ ወደፊት አያስኖረንም። ስለዚህ በማይጨው እንደገና በድጋሚ በሁለተኛው ጦርነት በመጡበት ጊዜ ያንን ቂም ይዘው የነዛን ልጅ ልጆች ለምን ሳይኮ ሂስትሪ ያልኩት ለዚህ ነው። ስነ ልቦና እንደ አካል ስለሚዘዋወር ስለሚተላለፍ ስለሚወራረስ ውርስ እንዳይኖረን የሚኖሩት የሚመጣው ትውልድ በአካል ብቻ እንጂ በስነ ልቦና የቀድሞውን እንዳይመስል ስለሚደረግ ነው። ይሄን ያነሳሁት ላነሳው ጥያቄ ነው። አፍሪካ ታላላቅ አፍሪካን የአፍሪካ መሪዎች በሚያደርጉት የቅኝ ግዛት ጸረ ቅኝ ግዛት ትግል ላይ ከነፋነን ፍራንስ ፋነን የተባለ ሳይካትሪስት አልጄሪያ፣ ሌሎችም ኬንያ እነ ጆሞ ኬንያታ የሚናገሩት ምንድነው የነበረው? መጀመሪያ መሬቱን ፍሪ ዘ ማይንድ ቱ ፍሪ ዘ ላንድ ነው። if you አገሪቷን ነጻ አገርህን ምድሯን ነጻ ለማውጣት ከተፈለገ መጀመሪያ አእምሮ ነጻ መሆን አለበት። ያ ስራ ነው አሁን እንደገና ተከልሶ በረቀቀ እንደገና ቂማቸውን ሳይለቁ እኛን በሚመስሉ ሳይታወቀን እንደሰመመን አፍሪካንም እኛንም እኛም አርአያ የነበርነውን አብረው እየገዙን ነው። ግን ደግነቱ አሁንም ያንሰራራል ብያምናለሁ። እንደገና ኢትዮጵያም ለአፍሪካ አርአያ ትሆናለች ብያምናለሁ። ግን ከሀገር ክህደት የሚለው ከክህደት ከብሔራዊ ክህደትነት ሳይሆን ከስነ ልቦና ማንነት መጥፋት ጋራ ነው። ከማንነት ከአንሴስተሮቻችን ከቅድማያቶቻችን ጋራ መቆራረጥ። ይሄን ደግሞ የሚያቆራርጡት የአፍሪካን ባህል ቋንቋቸውን እንዲከለስ በማድረግ በራሳቸው ቋንቋ እንዳይናገሩ በማድረግ ይሄው ዛሬ ኢትዮጵያ ውስጥ በመጀመር ያለው ማለት ነው። የባዕዳንና እንትን ቀላቅለው እንዲናገሩ ግማሹን ፈረንሳይኛ ተናጋሪ ግማሹን እንግሊዝኛ ተናጋሪ በነጭ እንዲያመልኩ በየንት ሐውልታቸው እስካሁን ድረስ የነጮች ሐውልት ባንጎላ በምን ተቀምጠዋል። አምላኮቻቸው የሚያመልኩት ሰው ነጭ ብሎንድ የሆነ ኢየሱስ ክርስቶስን ነው። የጥንት ኢትዮጵያውያን ያል ነበርም ዛሬ ኢትዮጵያም እንደ ሌሎች አፍሪካኖች የራስ ንቃወርውራ በሰው በፈረንጆቹ ትጓዛለች። ስለዚህ ይሄ ነው ዘመኑም ትግሉም የሚሆነው ካሁን በኋላ። እነቴጌ ጣይቱ የነበራቸው የጥበብ የአካል ማሸነፋችን ብቻ አይደለም፣ በጀግንነት በፊል በአካል ጦርነት ብቻ ሳይሆን በስነ ልቦና ነጮችን በአስር እጥፍ ቀድመው የሄዱ በራሳቸው ሃይማኖት በራሳቸው አምሮ በራሳቸው ሙሉ መተማመን ሙሉ በሙሉ ኢትዮጵያዊ በመሆናቸው ነበር ያሸነፉት። ዛሬ ሙሉ ለሙሉ አፍሪካዊው አፍሪካዊ አይደለም፣ ከነቋንቋው ተከልሶ ምን ብሎ ከነምነቱ። ኢትዮጵያም በዛ ጎዳና እየሄደች ነውና መመለስ ያለብን እኛ የኛ የራሳችን ባለቤት ነን። ውርስ አፍንጫ አይን አይደለም ከቅድማያቶቻችን የምንወርሰው፣ እቃ ሐውልት ብቻ አይደለም የምንወርሰው። የነሱን መንፈስ የነሱን ያርበኝነት የነሱን የጀግንነት የነሱን የቆራጥነት የነሱን ከእግዚአብሔር በታች ማንም ለኢትዮጵያ የበላይ የለውም ነው እኮ ያሉት እቴጌ ጣይቱ የውጫሌን ውል ሲወረውሩ። ማንም በኢትዮጵያ ጉዳይ ጣሊያን ሊናገር አይችልም። ዛሬ ግን እንደምታዩት ነው ቋንቋችን እየተበላሸ እንግሊዝኛ አማርኛ የሚናገር ተማሪ የሚወቀስበት ትምህርት ቤት እና ብዙን መዘርዘር አልችልም። ግን ተስፋ ስላለኝና አሁን ያለንበት ዘመን ደግሞ ይህ ድል ከመቼውም ጊዜ የበለጠ እንደገና ራሱን የሚያሳይበት ወቅት ስለደረስን በዛ እጽናናለሁ። ሁላችንም ልንጽናና ይገባል እንጂ ከፊዚካል ከአካላዊ ጦርነቱ የበለጠ ዛሬ የተሸነፍ ነው በስነ ልቦናው ነው አፍሪካም ሆነ ኢትዮጵያም። ያም ደግሞ የተቀማነውን ነገር ስናውቀው ያኔ እንመልሳለን ማለት ነው። ያን ስንመልስ ኢትዮጵያዊ መሆን አለበት፣ በማንነቱ መኩራት አለበት፣ በራሱ ሃይማኖት በራሱ ቋንቋ በራሱ ግንዛቤ በራሱ መሬት በኢትዮጵያ መሬት ላይ ሌሎች መተው ሊከብሩ ሌሎች ሊያዙ ሌሎች ሊመሩ አይገባም። ለምን ብሎ ራሱን ይጠይቃል። ለምን ብሎ ሲጠይቅ የእግዚአብሔር ፍጡር እንደሆነ ያቃላ ከእግዚአብሔር ሌላ ማንንም እንደሌለው አህዛብ አይደለም አረመኔ አይደለም ኢትዮጵያዊ ሲጀመር ጀምሮ ከስነ ከህገ ልቦና በህገ ኦሪት በህገ ወንጌል እና በተለያዩ ስልጣኔዎች የተመረ ህዝብ እንጂ በጨለማ የተመረ የኖረ ህዝብ ስላልሆነ አሁንም ያንን ጨለማ ስለሆነ የሚያመጡት በእነዚህ በአውሮፓውያኖች በኩል እኛን በሚመስሉ ሰዎች የሚደረገውን እንትን ጦርነት ማሸነፍ አለብን። እና መታሰቢያው እንደዛ እንዲሆን ነው የዛሬውን ውይይት በስነ ልቦና በአእምሯችን እና ልቦናችን የጥንታዊት ኢትዮጵያን እንደገና መልበስ እንዳለበት በተለይም የቴጌጣይቱን ልቦና ከመለስን የቴጌጣይቱን አይነት እናቶች በነበሩበት ጊዜ ያከበሯቸው የተቀበሏቸው አመራራቸውን የተቀበሉ ወንድሞች አይነት ወንዶች ካተረፍን ኢትዮጵያም አፍሪካም ትተርፋለች የሚል እምነት አለኝ። ለዓለምም እንደገና ብርሃን እንሆናለን። የቴጌጣይቱ ብርሃነ ዘኢትዮጵያ ነው የሚባሉት። ስለዚህ ዛሬ በጨለማ ውስጥ ነው ያለነው። የኢትዮጵያ ብርሃን የሆኑት እናታችን በሁላችንም ልቦና ውስጥ ብርሃናቸውን አብርተው ሰፍኖብን የነበረውን የፍርሃት መንፈስ በዚህ ብርሃን እናጠፋዋለን የሚል እምነት አለኝ። እግዚአብሔር ይስጥልኝ ለጥያቄው።
በጣም እግዚአብሔር ይስጥልኝ። በጣም ሰፊ ማብራሪያ ነው። የትግሬ ወያኔ አገዛዝ ታዳ የባዕዳን ቅጥረኛ ባንዳ በመሆን የእጅ አዙር ቅኝ አገዛዝ አስፍኖብናል። በ1896 ዓ ም ጣሊያን ኢትዮጵያን ሲወር ይዞት የመጣው የመከፋፈል ስልት ከአንድ መቶ ዓመቶች በኋላ ከተቀበረበት ወጥቶ የባንዳ የልጅ ልጅ የልዩነት አጥር አበጅተውልናል። ይህም አልበቃ ብሎ የአድዋን ድል ታሪክ በባንዳዎች ብዕርና አንደበት እየተከለሰ ነው። ይህን በደል ኢትዮጵያዊ እንዳይረዳ የደነዘዘበት ምክንያት ምንድን ነው ይላል።
የደነዘዘበት ምክንያትማ ቀደም ሲል ለረጅም ጊዜ የተሰራበት ስራ ነበር። የደበዘዘበት ምክንያት ጠላት ቅድም እንዳልኩት በአካል ዘር ከትውልድ ትውልድ ይተላለፋል። እንዳይተላለፍ የፈለጉትን ማንነት እየቦረቦሩት ስለመጡ ባህሉ ሲቀየርበት እንዳይፎክር እንዳያቅራራ ዘራፍ እንዳይል ይሄ መጥፎ ነው ያልሰለጠነ ባህል ነው ስትለው ይሄ ያማራ ባህል ነው ስትለው ይሄ መጥፎ ነገር ነው ስትለው ማንነቱ ላይ እምነቱ ላይ እየላላ ይመጣል። ራሱን እንዳያውቅ ይሆናል። ይሄ ማደንዝ ሊያደነዝዝ ይችላል። ለዚህም ነው በእነዚህ ሰዎች በትግሬ ነጻ አውጪ ግንባር በኩል ተደርጎ የጠላት ስራ ሊሰራ የበቃው። እነሱ ደንዝዘው ማንነታቸው ጥቶባቸው ልክ እንደ ጣሊያኑ በጣሊያን እነሱ ቀፎ ናቸው። የጣሊያንም ሆነ የውጭ ባዕዳን መንፈስ ግን በውስጣቸው ገብቶ ነው የሚንቀሳቀሱት። ስለዚህ እነዚህ ኃይሎች ምንድን ነው የሚያደርጉት? በተቻለ መጠን ያ የነበረውን ታሪክ እነዚህ ታላላቅ እናቶችና አባቶችን እንደ መጥፎ እንዳልሰለጠኑ እንደ ኋላ ቀርነት እንድንመለከተው በትምህርት ቤታችን በኩል በባህላችን በኩል ዘመናዊ በተባለው በትምህርት ስልታችን በኩል በእውቀት አያያዛችን በቫልዩ በዋጋ አሰጣጣችን በህይወት ዋጋ አሰጣጣችን በእነዚህ ጠላት በአንድ መንገድ አይሰራም። በሁሉም በኩል ኢትዮጵያዊነት እየላላ ያ የነበረው የመወራረስ ያ የነበረው የጀግንነት መወራረስ እንዳይመጣ ያደርጋል። ራሱን መሆን ማለትም ስነ ልቦናውን ሌሎች ይቆጣጠሩታል። ስነ ልቦናውን ሌሎች ከተቆጣጠሩት በኋላ ማንኛቸውንም ነገር ማድረግ ይችላሉ። ያን ለማድረግ ብዙ ዘዴዎችን መከፋፈል አንዱ ነው እንዳልከው ካሁን በፊት በተለያየ ሁኔታ አንስቸው ነበር። አሜሪካ ውስጥ ባሪያዎች አፍሪካኖች በባርነት ሲመጡ ነጻ ሰዎች ነበሩ። ታፍነው ምን ተብለው ተለቅመው መጡ። በባርነት በሚያኖሯቸው ጊዜ ማንም ባሪያ ዝም ብሎ አይገዛም። ብዙ አመጽ ነበር። ያመልጡ ነበር፣ ይሸሹ ነበር። ለባሪያ ገዥዎቻቸው ችግር ይሰጧቸው ነበር። እና ይሄ እንዳይሆን ዊሊያም ሊንች የተባለ የባሪያ ነጋዴ ምሁር ነው በዛን ጊዜ እኔ ዘዴ አለኝ ይላቸዋል ባሪያ ኦነሮቹ። ይሄም ዘዴ ሁልጊዜ ከነሱ ጋር የታገላቸው ሁልጊዜ ፕላንቴሽናቸውን ያበላሹ ምርቱን ያበላሹ ሲያመልጡ ምን ሲሉ ከመታገል እነሱን በጅራፍ እየደበደቡ ከመኖር ለዘላለም የሚተርፍ ዘዴ አለኝ። አንዴ ያንን ስርዓት በስነ ልቦናቸው ውስጥ ከከተታችሁ እናንተ መጠባበቅ የለባችሁም። ራሱ ባሪያው ባርነቱን እየጠበቀ እንዲሄድ ያደርገዋል ይላል። ይሄን ለማድረግ ግን መጠቀም ያለብን በሰው ልጆች መካከል በባሪያዎች ተብለው በመጡት ሰዎች መካከል ያለውን ማንኛቸውንም ልዩነት ማንኛቸውንም ኖርማል ልዩነት እንደ መለያ መሳሪያ በውስጣቸው መከፋፈል አለብን። አንተ ከናይጀር ነው የመጣኸው፣ አንተ ከጋና ነው የመጣኸው፣ አንተ ጠየም ያልክነህ፣ አንተ ጠቆር ያልክነህ፣ አንተ ሽማግሌ ነህ፣ አንተ ከኤ እስከ ዚ ይላል የዊሊያም ሊንች ስልቶች ይቅርታ። እና ያንን በመዘርዘር በዛ መንገድ ይላል አንዴ ብትከፋፍሏቸው ያለናንተ ጥረት ለዘመናት ከትውልድ ትውልድ ባርነትን ያስተላልፋሉ ይላል። እና የነዚህ የትግራይ ነጻ አውጪ ግንባርም ሆነ ሌሎች ጸረ ኢትዮጵያ የሆኑ ኃይሎች ይሄንን በሚሰሩበት ጊዜ እኛው ራሳችን perpetuate ያደረግን እኛው ራሳችን ቅድም ያልከው እንድንደነዝዝ የመጀመሪያው ጠላቴ የኔ ወገን እንዲሆን አይተነስና ዘራፍ ብለን ለሀገራችን እንዋጋ ይሄ እኮ የጥንት ኢትዮጵያዊ ባህል ነው ካልክ ማን መጀመሪያ የሚወቅሰኝ ማን ነው? አንድ ጣሊያን መጥቶ አይደለም፣ አንድ የውጭ ሰው መጥቶ አይደለም፣ አጠገቤ ያለው ወንድሜ በዛ ስልት ስለተመታ ስነ ልቦናው አይ አንቺ ደግሞ ይሄን መተው ነው ይሄ ጥሩ አይደለም፣ አንቺ ኦሮሞ ነሽ፣ አንቺ አማራ ነሽ፣ ቅድም እንዳልኩ ከኤዚ ባለው ይላል ከኤጃቸው ጀምሩ። ኤ በሚለው ኤጅ ስለሆነ ከኤጃቸው ጀምራችሁ እስከ መጨረሻ ድረስ እኛም ሀገር ባለው ኢትዮጵያ አልባ ሀገር ነች፣ የሁሉ ፍጥረት መጀመሪያ ነች። የዘር አይነት የለላት የለም፣ የመልክ አይነት የለላት የለም፣ ሁሉን እንፈጥራለን። ስለዚህ በሰዎች ደረጃ ይሄንን ዘር ከዚህኛው ዘር ይሄኛውን ጎሳ ከዛኛው ጎሳ በማጣላት ከ18ኛው ከዚሁ ካድዋ ጦርነት ጊዜ ጀምረው የተጠቀሙበት ስልት ነውና የደነዘዘው በስነ ልቦናው ገብተው ባለው ኖርማል ልዩነት ያለውን ሴትና ወንድ ልዩ ነው ግን አትገዳደልም ወይም ጠላት አትሆንም። ልክ እንደዛ አማርኛ የሚናገረው ኦሮሞኛ ከሚናገረው ጠላት አይደለም። ልጆቻችሁ ዝመተው ሌላ ቋንቋ ይናገራሉ ግን እናንተ የተለዩ ናቸው ከኛ የተለዩ ናቸው ማለት አይደለም። እነዚህን ልዩነቶች ግን ስነ ልቦናው የሳሳ ቀደም ብለው ቦርቦሮ በመቦርቦር በትምህርት ቤቱ በተለያየ መንገድ ከተቦረቦረ በባህሉ ከተቦረቦረ በኋላ የጠላትን ነገር አመተህ ብታፈስበት በደንብ አድርጎ ያስተናግዳል። እና የደነዘዝ ነው ለዚህ ነበር ማስታወስ ስላቃተን ማንነታችንን ስላልተናገርን ስለ ማንነታችን ስላልቆምን ውሸቱን እውነት አድርገን ስለተቀበልን እና ከደነዘዘበት በቀላሉ ይነሳል የሚል እምነት አለኝ። ይሄንን የትውልድ መወራረሱን ያወቀቀን የነቃቀን ይሄውና እናንተ ዛሬ እንደምናደርገው ደግሞም በቀላሉ የሚጠፋም አይደለም። ለነገሩ መዳፈን ነው፣ ያኔ የተዳፈነውን ትንሽ መቆስቆስ ነው። ያኔ ያው ይነሳል ብዬ ነው ማምነው። ግን ጠላት በሰራው በገዛ አካሎቻችን በገዛ ወገኖቻችን በመሰሉት ስለገቡ ነው ተደናግሮ ሳያስተውል በመቅረቱ የደነዘዘው።
የኢትዮጵያውያን የሞራል ድክመት የወያኔ ጥንካሬ መገለጫ ነው። የኢትዮጵያውያን ዝምታ የመሪዎችን ብልግናና እብሪት መጠኑን እንዲለቅ አግዟል። በቅርቡ ወያኔ በአምሳያው የጥላቻ ሐውልት ሰርቷል። ሐውልቱ ከወያኔ ጋር ፈራሽ ቢሆንም በዚህ ሐውልቱ ዙሪያ ጸረ ኢትዮጵያ ቅስቀሳ እየተካሄደ ነው። በተለይም በአማራው ላይ ዘመቻው አላባራም። በምን የትግል ዘዴ ኢትዮጵያዊነት ራሱን ያስጥላል ይላሉ?
መጀመሪያ ኢትዮጵያዊነት የመጀመሪያው መሳሪያችን ኢትዮጵያዊነት ነው። የመጀመሪያው የአእምሮ ነጻነትን ማግኘት ነው። የአእምሮ ነጻነትን ማንነታችንን ካወቅን ከጨበጥን ከዛ በኋላ በማንኛቸውም መንገድ በማንኛቸውም የትግል ስልት ነጻነቱን ያስከብራል ብዬ አምናለሁኝ። ቀደም ሲል በአፍሪካ ጉዳይ ላይ ስለ ሐውልት፣ ስለ ምስሎች፣ ስለ አርማዎች፣ ስለ አርአያነት እነዚህም በሙሉ የሚፈጥሩት ለምንድን ነው? የወጣቱ አእምሮ ይህን ሲመለከት ይህንን እያየ ያድግና ከድሮው ከነበረው ትስስር ይቋረጥልናል በሚል ነው። ስለዚህ እኔ ብዙ ጊዜ ባለፈውም እናንተም ጋዝ እንደዚሁ ለውይይት መጥቼ ተናግሬ ነበር ከአንድ አመት በፊት። ካሁን በኋላ የወያኔ ምንነት ነገር አንዴ ነው። እነዚህ ሰዎች በኢትዮጵያ ምድር ላይ አሉ እንጂ ኢትዮጵያዊ የመሰለ ብላክ ጥቁር ቆዳ ይኑራቸው እንጂ ለኢትዮጵያ ከመቼውም ጊዜ በታሪኳ ካየቻቸው የበለጡ ጠላቶች ናቸው። ይሄን ካልን በሁሉም መንገድ ሊያጠፉን ነው የመጡት። ኢትዮጵያዊነትን ሊያጠፉ ነው የመጡት ብቻ ሳይሆን ቀን ተቀን እያየነው ነው። የኢትዮጵያዊነት ሐውልት ናቸው። የኢትዮጵያዊነት ምሰሶ ናቸው። ለኢትዮጵያዊነት መሰረት ናቸው የተባሉትን ተቋማት የተባለውን ህዝብ አሁን አማራውን ብለናል፣ የተባለውን ሃይማኖት ተዋህዶን ብለናል። እነዚህን በሙሉ ማጥፋት በአካል ብቻ አይደለም፣ አመለካከቱን መቀየር። ቅድም ቀፎ ኢትዮጵያ ቤተክርስቲያን አለኮ ውስጡ ግን ባዶ ነው እና አቡነ ጳውሎስ ናቸው ውስጡ የነበሩት። የአማራው ህዝብ እኮ አለ፣ ባለቤትነቱን ግን አጥቷል። አለ በአካልም እየጨረሱት ነው፣ ግን ማንነቱን እንዲያጣ ተደርጓል። ስለዚህ አማራውም አማራ ሆኖ መገኘት፣ ያ ማለት ኢትዮጵያዊነት ሆኖ መገኘት፣ ጀግና ሆኖ መገኘት፣ ከእግዚአብሔር ሌላ ማንም የለኝ ብሎ ከመሰረቱ ከጥንት ጀምሮ ይዞት የመጣውን ይዞ መቀጠል፣ የማንንም ፈቃድ አይጠይቅም በራሱ ለሚያደርጋቸው ነገሮች። እና ምንድነው ባለፈው ተነጋግረን ነበር ያልኩት ስለ ወያኔ መጥፎነት፣ ስለ ወያኔ የሚያደርጋቸው ነገሮች ደጋግመን ብናወራው ምናልባት ለነሱ ጉልበት ይሰጣል እንጂ ለኛ ጉልበት አይሆንም። ለኛ ጉልበት የሚሆነው ዛሬ ትኩረታችን ቅድም ለጠየቀኝ ጥያቄ እቴጌ ጣይቱን ማሰብ፣ እናቴ ነች፣ የሚኒሊክ ልጆች ነን፣ የእግዚአብሔር ልጆች ነን፣ ታላቅ ህዝብ ነው። ድሮ ኢትዮጵያዊ ታላቅ ህዝብ ነው ሲባል ልቀው ይሄ የፊውዳል አስተሳሰብ የምንትስ ይሄን ነው ያልኩት። ለእንደዚህ አይነት ነገሮች ፈሪ አለ መሆን፣ ጀግና መሆን። ጀግና በጦርነት ብቻ አይደለም፣ በጦር ሜዳ ብቻ አይደለም። ጀግና እውነቱን ለመናገር፣ ጀግና ራስን ሆኖ ለመገኘት፣ ጀግና የቅድመ አያቶቻችንን ማክበር፣ ጀግና የወደፊቱን ኢትዮጵያ የኔ ነች የኛንን ባለቤት ብሎ ስልጣኑን መቀማት፣ የኛ ነች ማለት ማንንም የሚጠይቅበት አማራውም ሆነ ሌላው ኢትዮጵያዊ የኢትዮጵያ ነጻነት በኢትዮጵያውያን እጅ ነው። ጠላት ማንነቱ ማን እንደሆነ አውቀናል። የኢትዮጵያ ህዝብ አንድ ነው። ሊከፋፍለው ሊቦረቦረው ለሀያ አመት ጥረት አድርጓል። ግን ለብዙ ሺህ አመት የኖረው ማንነታችን እንዲህ በቀላሉ የሚበገር አይደለም። ፈሪዎች አይደለንም፣ ጀግኖች ነን። የቀድሞዎቹን መንፈስ መልሰናል እንጂ ደካማነታችን ደበደቡን፣ አጠፉን፣ ገደሉን ወዘተ የሚለው ከሪኮግኒሽን ካለው አደጋ ለማወቅ ይሄ እየተደረገ ነው፣ ይሄ ነው ጠላታችን፣ ኢትዮጵያ በዚህ ሁኔታ ትገኛለች የሚለውን አውቆ አንዴ ለማወቅ በስተቀር ጧት ማታ ያንን ከተመለከት ነው ያ እሱን የመሰለ ነው የሚስበው። የሚመስሉ ነገር ተመሳሳዮቻቸውን ይስባሉ። ደካማነት ደካማነትን ይስባል፣ ይሳሳባል። ፍርሃት ፍርሃትን ይሳሳባል። ስለዚህ ምንድን ነው የምናደርገው? አሁን ደክመን አይደል? አሁን ወድቀን አይደል? ጥሩ አውቀነዋል። ስለዚህ የት ጋ ነው ምንድን ነው መሳሳብ እንዲሳሳብ የምንፈልገው? ምንድን ነው አትራክት ልናደርግ የምንፈልገው? ወደኛ ለኛ ጉልበት እንዲሆን የምንፈልገው የእቴጌ ጣይቱ ጀግንነት፣ የአጼ ምኒልክ ጀግንነት፣ የእነ ፊታውራሪ በላይነሽ ጀግንነት፣ የማይታወቁ ሚሊየን በሚሊዮን የሚቆጠሩ ኢትዮጵያውያን ጀግኖች፣ የሰማዕታት የነሱ መንፈስ፣ እነሱን ነው ማሰብ። እነሱ ሀገራቸው ሆነው ዓለምን አርበድብደው በዓለም የታወቀች ከነ እንደኬ ጀምሮ ብያለሁኝ ከነ ሃኒባል ጀምሮ ኢትዮጵያውያን ናቸው። ለአፍሪካ ለአውሮፓም ለዓለምም የስልጣኔ መሰረት ያንን ኢትዮጵያዊ ብለን መነሳት። በዚህ መንገድ እስካልሄድን ድረስ ያለንን ታላቅነት ተመልከቱ። ለሀያ አመት ለፍተው ምንም አልሆኑም። እነሱ ይወድቃሉ፣ እኛ ግን እንነሳለን። ካሁን በኋላ ሌላ አማራጭ የለንም፣ ሌላ መንገድ የለም። ስለዚህ ተመተን ጥንቅ ተገዢ ሆነን መሬታችን ለባዕዳን ተሰጥቶ ደልዳዩና ወኪሉ አሻሻጩ ወያኔ ሆኖ በፊታችን አይተነዋል። ስልካውን በኋላ ወያኔ እንዲያደረገን ብሎ ማውራት እንዳንቀጥል ቅድም ያልከውን ማደንዘዣ ከመፍጠር ሌላ ምንም የሚያመጣው ነገር የለም። ስለዚህ እንደውም የድል መንገድ አሉ። ብዙ ኢትዮጵያውያን አልበገር ብለው የተቀመጡ ይኸው ሰሞኑን ያየነው ጀግና ልጆች እንዳሉ ነው። ስለዚህ ያንን እንዲሳሳብ ማለቴ ነው። እንግዲህ እንደው ከስነ ልቦና አንጻር የሚሰራ መሳሪያ ነው ከማቀው መሳይ ነገሮች፣ መሰል ነገሮች መሰሎቻቸውን ይስባሉ። ይህ ሳይንሳዊ የሆነ ነገር ነው። ጀግንነት ጀግንነትን ይስባል። ቆራጥነት ቆራጥነትን ይስባል። ስለዚህ ጀግኖች ይሳሳባሉ። የጥንትን ታሪክ የዘመዶቻችንን ማንነት በመናዋሳበት ጊዜ የዛሬውን እንደምናሸንፍ ይረዳናል ማለት ነው። ስለዚህ አንዱ ነው የምሰጠው እንደው በትህትና ማሳስበው ለኛ ሁል ጊዜ መከራችንን ሁል ጊዜ ደካማነት ሁል ጊዜ መመታታችንን እያሰብን ብንኖር የውጫሌው ላይ ተጌታይቱ ዴ ጣሊያን እኮ እንደው እንዲደፈረኝ ይያሉ እኮ አላወሩም። ቀደዱ ወረቀቱን ጦርነት አወጁ ተዘጋጅ ነው ያሉት። እኛም እንደዛ አወቀን 20 አመት ሙሉ ኢትዮጵያን ልጆቿን ሸጧል ለሄ መንግስት ሴቶቿን ሸጧል አገር ሸጧል መሬት ሸጧል ሌሎች ባዳም መጥተው በባለቤትነት ተቀምጠዋል። ቋንቋችን ያበላሸ ነው እርስ በርስ እንድንጣላ እርስ በርስ እንድንበታተን እንድንለያይ የውሸት የፈጠራ ታሪክ እየፈጠረ በማባዛት ላይ ነው። ይሄ የነሱ ተግባር ነው። የዚህን ካውንተር የዚህን ተጻራሪ የዚህ ተጻራሪ ምንድነው? እኛ ኢትዮጵያውያን ጀግኖች ነን። ለ20 አመት እንደዚህም بنደረጋ አሁን እንነሳለን። ጀግንነት በሁሉ ቦታ ነው የምናሳየው። ባለንበት በያላችሁበት ሀገር በያላችሁበት ሙያ በያለንበት ነጋዴው የጀግንነት ስራ መስራት አለበት። ንግዱ ለሀገሩ እንዲውል መደረግ አለበት። እንደው አሁን በዚህ በአንድ በወንድማችን ያየር እንትን ሪዳይሬክት አድርጎ በወሰደው ብዙ ሲወራ ሰማለሁኝ። ወሬ ምንም አይጠቅምም። ሶሊዳሪቲ አጋርነት ተባባሪነት ምናሳየው ይሄንን እሱን የበደለውን የኢትዮጵያን ህዝብ የበዘበዘውን ትንሽ ትግሬዎች የኢትዮጵያን ሀብት በእጃቸው ውስጥ እንዲያደርጉ ያደረገው ያካበተውን የኢትዮጵያን ኤርላይንስን ቦይኮት ማድረግ
ትክክል።
ይሄን ካላደረገ አንድ ሰው የወያኔን ሀብት የወያኔን ንግድ በወያኔዎች ላይ አመጽ ካላደረገ እንዴት አድርጎ ነው ሊገልም የሚችለው? እንዴት አድርጎ ነው ሌላ ስራ ሊሰራ የሚችለው? ስለዚህ በጣም ብዙ የምናደርጋቸው ነገሮች አሉ። በቀላሉ ልናሸንፍ ባለድል ልንሆን የምንችል ደግሞ ያንን የድል መንገድ ስንጓዝ እየበረከተና እየጎላ ይመጣል። እና አሁን ወንድሜ ምን እናደርግ? ቦይኮት ኢትዮጵያን ኤርላይንስ የኢትዮጵያ አሆኖ አያቅም በወያኔ ዘመን። ያ ገንዘብ ግን የኛን ወገኖች ነው የሚያስርበው፣ የኛን ወገኖች ነው የሚያስጠማው፣ የኛን አገር ነው የሚያስፈርሰው። ስለዚህ ተጨባጭ በሆነ እኔ ያንዳንዳችን ለዚህ ነው በትህትና ነው መጠይቃችሁ የምለው። ያንዳንዱ ሰው የራሱን ህሊና ይጠይቅ። ይሄ ልጅ ይሄ ኮፓይለቱ ያደረገው ይሄ ወጣት ጀግና ያደረገው ምንድነው? ከማንም ጋር ቦይኮት ለማድረግ ከማንም ጋር መመካከር የለም። በየግላችን የምንሰራት ነገር ነች እቺ። በየግላችን የነአዜብ ንግድ ዝመጥቶ ሲበተን አለመግዛት አለመተባበር የሚያይብን የለም ይጠይቅብን የለ። ውጤቱን ግን በተግባር እናየው ነበር። ብዙ የትግል ስልቶች አሉ። ዋናው ግን በጀግንነት የነቴጌ ጣይቱን የናጼ ሚኒልክን የታላላቅ ኢትዮጵያውያን ክቡር ኢትዮጵያውያን ወገኖቻችንን ስነ ምግባር ስነ መንፈስ ስነ ልቦና በውስጣችን እናሳድርና በጀግንነት በሁሉም መንገድ እንዋጋቸው። 6 ወር በዚህ መንግስት ላይ በዚህ በወያኔ ቅኝ ገዢና ቅኝ አስገዢ ኃይል ላይ 6 ወር በውጭ ያለው ኢትዮጵያዊ እንኳን በማንኛቸውም የኢኮኖሚ መንገድ ከፍተኛ ማዕቀብ ያደርግ ትልቅ የማሸነፍ እድል እንዳለን እኔ እንደው ብዙ ትመኛለሽ አትበሉኝና እንችላለን።
በትክክለኛ ምናምንበት ነው የጀግኖች አያቶቻችን ልብ ይስጠን ነው። ዶክተር አበባ እንደቀደምቱ ግዚያቶች ሁሉ ላቀረምንለው ጥያቄዎች ሁሉ የሰጡት ማብራሪያ ትምህርት አዘል ነው። ጠለቅ ያለና ዕውቀትን የሚያዳብሩ ናቸው። ዕውቀትን የማጋራት ፍላጎትን ከተግባር ጋር የሚያራምዱ በመሆኑ እኛ ኢትዮጵያውያኖች ኩራትን እንደሚሰማንና የኢትዮጵያ አንድነት ሬዲዮም የርሶን የድንቅ ስራዎችን በማንበብና በማሰራጨት እንተባበራለን። ምሁራኖቻችን ከተተበተቡበት የፍርሃት ሰንሰለት ወጥተው ለአገር ለወገን መቆርቆርን በተግባር እንዲያሳዩ አመላካች ጎዳና የሚሰጡ በመሆኑት ባራያነቶ እንኩራራለን። በፍርሃትና በጭንቀት ተሸብበው በአገር ውርደት ላይ ለሚያንቀላፉ ምሁራኖች አነቃቂ በመሆኑም ምስጋናችን ከፍተኛ ነው። እንግዲህ ለዛሬ ለዚች ልዩ በሆነች ቀን የውድ ሀገራችንን ኢትዮጵያን ታሪኳን አወድሰን ለማለፍ ባዘጋጀነው የጥያቄና መልስ መስተንግዶ ላደረጉልን ትምርታዊ መግለጫ ባድማጮችና በሬዲዮኑ አዘጋጅ ክፍል እንዲሁም በራሴ ስም በድጋሚ ያመሰገንኩ በዚህ እንሰናበታለን። ጤና ይስጥልኝ። ደህና ይሁኑ።
እግዚአብሔር ይስጥልኝ። በጣም አመሰግናለሁ ለምታደርጉት ሁሉ። በጣም እግዚአብሔር ይስጥልኝ። የድል ጊዜ የመጣ ነው። እንዘጋጅ።
እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ።
ደርሶ ተረፈ ለጥጃው የዛ በሬት ወሱ ተረፈ ለጥጃው ያጭስ ላም ዘንድሮ መሰንበቷን እንጃ ወረበለው 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 ጨረሳቸው አረባለው ሲለ አረበለው ወረበለው 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 ያረባባና ወጃ ቢቀርም ግድ የለኝ ያረባባ ወጃ ቢቀርም ግድ የለኝ ግድ የለኝ አናቴም ልጅ ያላት እኔ ወንድም የለ
አድማጮቻችን ላይሆኑ ቢዚ ስለሆነብን ትንሽ እየጠበቅን ነው። እስከዛ ወደ ሌላ ፕሮግራም እናመራለን።
ቲቪ ወደ ኢትዮጵያ ነበር። የስደት ህይወት የዛሬው ኢትዮጵያዊ ትውልድ መታወቂያ ተመሆኑ በፊት ለኢትዮጵያውያን ክብራችን መለያችን መለያችንም ክብራችን ነበር። ተእግዚአብሔር የተሰጠን ኢትዮጵያዊ ጸጋ በግድም ሆነ በውድ ተኛ ተመራቁን በፊት ዜግነት ምን እንደሆነ ጠንቅቀን የምናውቅ የክብር ባለጸጎች የነበርንበት ዘመን ነበር። አለመታደል ሆኖ ነውራችን ክብራችን እየሆነ መጣ እንጂ ክሩዎቹ የኢትዮጵያ መሪዎች ያገራቸውን ጥቅም የማያስነኩበት ክብሯን የማያስደፍሩበት የቃል ኪዳን ዘመንም በድሮ ጊዜ ነበር። እንደ ዛሬው በአረቡ ዓለም ኢትዮጵያዊ እንደ ሰው ሳይሆን እንደ እንስሳ በግፍና በጭካኔ ተመዋረዱ በፊት ለዜጎቹ ደህንነት የሚሟገት መንግስትና ተከብረው የሚያስከብሩ መሪዎችም በተከታታይ የታዩበት ዘመንም ነበር። በእንግድነት የመስተናገድ ክብር ያላየው የዛሬው ትውልድ ተመፈጠሩን በፊት ለዘመናት እንግዳ ተቀባይ ሆና የኖረችው ኢትዮጵያ የውጭ ሀገር ሰዎችን በስርዓት ታስተናግድ ተዛም አልፎ ኢትዮጵያዊ ዜግነትን ለሚፈልጉ ደግሞ እድሉን ትሰጥ ነበር። ተዛሬ 101 ዓመት በፊት የኢትዮጵያ መንግስት አውጥቶት የነበረውን አንድ አዋጅ ስንመለከት የዛሬውን ውድቀታችንን ተበፊቱ ማንነታችን ጋር ለማነጻጸር ይረዳን ይሆናል። ማነጻጸር ብቻም ሳይሆን ወደ ቀደመው ክብራችን ለመመለስ የሚያስችለንን እርምጃዎች እንድንወስድ ያነቃቃን ይሆናል ብዬ አስባለሁ። በቋንቋችን ላይ በመድረስ ያለው መበላሸት ተመክታት ጀምሮ በፈሪሃ እግዚአብሔር የታነጸ ትውልድ እስተመገንባት ድረስ ኃላፊነቱ የኛው ነው። ቸልተኝነታችን እየጎዳን ጊዜውም እየረፈደ ነው። ስለሆነም በጥቂት በጥቂቱ እየተሸረሸረ ያለው ኢትዮጵያዊነታችን ጨርሶ ተመጥፋቱ በፊት መንቃት ይጠበቅብናል። ነበርን የመለወጫው ጊዜ አሁን ነው። ወደ ጠቀስኩት አዋጅ ልመለስ። በብልሁ ባስተዋዩ በጥበበኛው ሕዝበ ፍቅሩንና አክብሮቱን የሚገልጽበት ቃል ቢያጣ እምጌ እያለ ይጠራቸው በነበረው በታላቁ መሪያችን በዳግማዊ አጼ ምኒልክ ዘመነ መንግሥት የወጣ አዋጅ ነበር። ወደ ኢትዮጵያ በጉብኝትም ሆነ በሥራ የሚገቡትንና በወቅቱ ቁጥራቸው እየጨመረ የነበረውን የውጭ ሀገር ሰዎች በሥርዓት ለማስተናገድ ታስቦ የወጣ አዋጅ ነው። እንደሚከተለው ይነበባል። አዋጅ እስተ ዛሬ ድረስ ቆንስሉ ሳይታወቅ በኢትዮጵያ ውስጥ የሚኖር ብዙ አይነት የውጭ ሀገር ሰው አለ። ስለዚህ ታሁን ቀደም በሌጋሲዮን መዝገብ ያልተጣፈ የውጭ ሀገር ሰው ሁሉ ቆንስሉን አስታውቆ በሌጋሲዮኑ መዝገብ ይጣፍ። ቆንስል የሌለው ግን እንደዚሁ ቀደሙ ያለ ቆንስል በአዲስ አበባ መኖር አይችልምና ስለዚህ የሚያድርበትን ቆንስል ለይቶ ያስታውቅ። ደግሞ ቆንስል ሳይኖረው ቀርቶ ዜግነቱን ወደ ኢትዮጵያ መንግሥት ማድረግ የሚፈልግ ሰው ግን ይህንኑ ዜግነቱን ወደ ኢትዮጵያ መንግሥት ማድረጉን የሚፈቅድለትን ወረቀት ተመንግሥቱ ተቀብሎ ታመጣ በኋላ እንደ ደንቡ ከኢትዮጵያ መንግሥት መዝገብ ይጣፋል። እንደዚሁም ቆንስሉን አስታውቆ በሌጋሲዮኑ ወይም በኢትዮጵያ መንግሥት መዝገብ ለመጣፍ ተዛሬ ጀምሮ ሦስት ወር ድረስ ቀን ሰጥተናል። ተዛሬ ጀምሮ ሦስት ወር ድረስ እንደ ደንቡ ተመዝገብ ሳይጣፍ የቀረሰው ግን የኢትዮጵያን መንግሥት ለቆ መውጣቱ የታወቀ ይሁን። ግንቦት 20 ቀን 1905 ዓ ም አዲስ አበባ ተጻፈ። የኢትዮጵያን የወደፊት ዕድል የዛሬውንም ኢትዮጵያዊ ስደትና ውርደት ስናስብ ይህንን 101 ዓመታት በፊት የወጣውን የግንቦት 20 አዋጅ እናስታውሳለን። እያስታወስንም ይህንን የስደት የውርደት የክፍፍል የክህደትና የውድቀት ዘመን ድል ለመምታት በአንድነት እንነሳለን። ነበርም ይለወጣል። ኢትዮጵያም ወደ ቀድሞ ክብሯ ትመለሳለች። ምኞቴም እምነቴም ይኸው ነው። ቴዎድሮስ አበበ የካቲት 12 ቀን 2006 ዓ ም ወይ እንደ ኤሮፓ አቆጣጠር ፌብሩዋሪ 19/2013 ዓ ም በዋሽንግተን ዲሲ የተጻፈ።
ሃሎ ሃሎ ተናስተልኝ ዶክተር ኃይለ ማርያም ላሬቦ
ተናስተልኝ
እሺ ይቅርታ በዚህ ሰዓት አለመግባባት እንትናችን ወሰደብን እንግዲህ በላይ ጊዜ እንገናኛለን በሰፋ ባለ ሁኔታ ሰፋ ያለ ማስተዋወቅም ለማድረግ አልተቻለም በልዩ ልዩ ድረገጾችም ሆነ መገናኛ እንትኖች ዶክተር ኃይለ ማርያም እንደሆኑ ሁሉም ያቀመስለኛል የታሪክ ምሁር በሰሜን አሜሪካ የሚኖሩ ካሁን ቀደም በዚህ በደቸ ቬላ በኢትዮጵያ የነክና አጼ ምኒልክን በመለከት ተነሳ ጥያቄ ላይ ውይይት ተሳትፈው ነበርና ለማንኛውም ብዙ ማስተዋወቅ ለማድረግ አያመች ይሆናል የጊዜው ማጠር ምክንያት እስቲ በመጀመሪያ ዝም ብለው ወደ ውይይታችን ንግባና በቅርቡ አርሶ አንድ ምኒልክን ብትወቅሱ ማንነታችሁን ትረሱ በሚል ጽሑፎ ያድዋ ድል በብሉህ መሪ አጼ ምኒልክ መሪ የተከናወነው ኢትዮጵያ ህዝብ ድል መሆኑ አብራርተውልናል ታሪካዊ ትርጉም ሲታሰብ ኢትዮጵያዊነትን ከአፍሪካዊነት አፍሪካዊነትን በየትኛው ዓለም ዙሪያ ከሚኖሩ የሰው ልጆች ጋር በኩነት ከመታየትና ከመከበር ጋር አብሮ መራመድ እንዳለበት ሰፊ ግንዛቤ ይሰጣል እና የንጉስ ምኒልክ ወሰን የማጽናት ዘመቻ አሁን ያለችውን ኢትዮጵያን አበርክተውልናልና ይህ ትምህርታዊ ትንታኔ ሲሰጡበት ሊሰጡ ያነሳሳበት ምክንያት ምንድነው?
አንደኛ በመጋበዛችሁ በጣም አመሰግናለሁ ይቅርታ ከጊዜ ያለ መግባባት የተነሳ እንደዚህ ማድረጌ ይቅርታ አድርጉልኝ
እሺ አመሰግናለሁ
ተለብዬ ወደ ዋናው ነገር ልግባና በጥያቄው መሰረት ያነሳሳይ ነገር ብዙ ነው ግን ዋናው ምክንያት የሆነልኝ ደቸበል ሬዲዮ ጣቢያ በታይሳስ ላይ ሶስት ሰዎች የቃል መጠይቅ አድርጎ ነበር አንዱ ዶክተር ሹመት ሲሳይ ነበሩ አንዳቸው ደግሞ አቶ ቡልቻ ደመቅሳ ነበሩ እና እዛ አቶ ቡልቻ ደመቅሳ ከነገሩ ጋራ በፍጹም የማይስማማ በምናቤላ ብቻ የተመሰረተ ታሪክ ብለው ምንም ታሪክነት የሌለው ነገር ሲያቀርቡ እኔ መጀመሪያ ላይ በቃ ጥዬ ልወጣ ሀሳብ ነበረኝ ግን ምን አለ ልታገስና ትንሽ ላርማቸው ብዬ ቁጭ አልኩኝ ከዛ በኋላ ግን የመጣልኝ ነገር ምንድን ነው እስኪ እኔ አንድ ነገር ልጻፍና ይሄ በቅዠት ዓለም የሚወራውና በልበወለድ ታሪክ የሚወራው እውነቱ ይገለጥ በማለት ነው ሁለተኛ ደግሞ ከጥንት ጀምሮ ገና ተማሪ ሳለሁ አንድ ጽሑፍ አንብቤ ነበረ ከአቶ መለስ ዜናዊ የም ምን ነበረ በትግርኛ ነበር እኔ ትግርኛ እችላለሁ ያን ጊዜ በደንብ እችል ነበር አሁን እንኳን እየጠፋብኝ ነው የትግርኛ አሪስቱ ምን ይላል ከዚ ኤርትራ ካበይ ናበይ ይላል ከኤርትራ ትግል ከየት ወደ የት ነው ትንሽ እንዳነበኩ በጣም ያሳዘነኝ ምክንያቱም ሰውየው ይናገረ ነበረው የስምንተኛ ክፍል ተማሪ የሚያደርገው ትንታኔ ነው ምንም መላቅቱ አይታወቅም ከታሪክ ጋር ምንም ግንዛቤ የለውም ስለ ታሪኩ ምንም አያውቅም ሰው ከዛ ሰውየውን አላውቀውም ነበረ ያን ታጋይ ነበር እንግዲህ ተማሪ ነበርኩና ታጋይ ነበር ስሙ ይሰማለሁ ከዚያ እንግዲህ ለሁለተኛ ጊዜ የሰማሁት ምንድን ነው አንድ ቢቢሲ ስለ አንድ ጊዜ ቃለ መጠይቅ ጠይቋቸው እናንተ የምትከተሉት የትኛውን ኮሙኒቲ ምንድን ነው የግራ ክንፍ መርህ ነው ሲባል እኛ የአልቤኒያ ነው ብሎ ስመልስ ከዛ ለምን አሁን እኮ የሶቪየትን ለምን አትከተሉም ጎርባቼቭ እኮ ሪቪዥኒስት ነው ምናምን ስል ከዛ በኋላ በጣም ገረመኝ ሰውየው የታመመ መሰለኝ እንግዲህ ከዛ በኋላ ወደ ስልጣን ሲገቡ ነው ያየኋቸው እንግዲህ ያኔ መመለስ ነበረብኝ ግን ተማሪ ሳለ ተመልከት ብዙ ችግርም አለ ኋላም ሁሉ ጊዜ መልሳለሁ ጊዜው አልሆነልኝ ይሄ ትንሽ እድል ሰጠኝ ማለት ነው ነገሩን በደንብ አድርጎ ለማስተካከል ማለት ነው ከዛ ደግሞ አንድ አኖሌ ላይ አንድ ሀውልት ተሰራ አጼ ምኒልክ የገደሉት እና ጡታቸውን የቆረጡት ሴቶች ሀውልት ተሰራ ሲባል ነገሩ በጣም ገርሞኝ ስለ አኖሌም ስለምንም ትንሽ በፊትም ትንሽ አውቅ ነበር ግን የበለጠ ምርምር አደረኩና አይ ይሄ በደንብ ምንድነው አንድ ጽሑፍ መቅረብ አለበት ብዬ የነን ጽሑፍ ያን እንዳቀብ ያነሳሰኝ ነገሮች እነዚህ ናቸው። አንድ በጣም የገረመኝ ነገር ምንድነው ጽሑፉ ትንሽ ጊዜ ስለፈጀኝ እኔ በደንብ አልጻፍኩም ለማለት ይችላል ግን ብዙ ሰው ጥሩ ነው ብሎ እንትን በማድረጉ ማለት በመወደሱ በጣም ተደንቀያለሁ። በጣም ያሳዘነኝና ያሳሰተኝ ምንድነው አይ በደንብ አድርገ ቢጽፍ ኖሮ እንዴት በሆነ ነበር ብዬ ነው እንግዲህ ደመደብኩት። ይሄ ነው ያነሳሰኝ ነገሮች ማለት ነው።
አይ በጣም ጥሩ ዶክተር ኃይለ ማርያም በጣም እኛም እንደዚሁ ለላነበቡ ሁሉ አንብቡ ብለን ምስክርነታችን ሰጣለን። ሰፊ አብራሪ ሆነ ብዙ ማብራራት የቻለ ጽሑፍ ነው። ይቀጥሉበት ነው ምንለው ባሁን ባለችበት ኢትዮጵያ ሁኔታ የቀውጢ ቀን ልጆች አስፈልጓታል። ከጊዜው እንግዲህ ማጠራ አንጻር አንድ ጥያቄ ደግሞ ላንሳለው ታሁን ትልቁ መጎዳታችን ምንድነው የዚህ ታሪክን በመለከት ሁሉ ጊዜ ሲዘገብ ፍትሃዊነት ላይኖር ይችላል አንድ ሀገር ውስጥ ታሪክና ታሪክ በታሪክነቱ ሀቅ እንጂ መላምት ሊሆን አይችልም። ይሄን በርሶም ጽሑፍ ተጠቃሏል ይሄን ሁሉም ይረዳዋል ብለን እናምናለን። ተረት ተረት የምድጃ ወሬ አሉባልታ ገኖ ሲወራና ሲወደስ በስተጀርባው ከባድ የሆነ የጸረ ኢትዮጵያ ቡድን አይዞህ ባይነት አለበት የሚሉ አሉ። በዛ ላይ የሚሰጡት አስተያየት አለ?
አዎ እንግዲህ ምንድነው ታሪክ ኢትዮጵያ ውስጥ ታሪክ መጻፍ እንዳንችል ብዙ ነገሮች አሉ። አንደኛው ነገር የውቀት ጥያቄ አለ። እውቀት ሲባል ምንድነው እውቀት እንዴት ነው የምናገኘው እውቀት ከየት ነው የሚመጣው የሚልም ጥያቄ ማንሳት አለበት። በኢትዮጵያ እውቀት ሲባል ይልቁንም ከአጼ ምኒልክ በኋላ እውቀት የሆነው ያለው ሁለት አይነት እውቀት ነው ያለው። ከጥንት ጀምሮ አንድ እውቀት አይነት እውቀት ነበር። ይህም የተገለጠ እውቀት ማለት ከእግዚአብሔር ከቅዱስ መጽሐፍ የተገኘ እውቀት ማለት ነው። ሁለተኛ እውቀት ደግሞ የስልጣን እውቀት ነው። ስልጣን የወጣ ሰውዬ እኔ ነገርኩህን አድርግ ምክንያቱም ያ ነው እውነት ብሎ እውነቱን እያጣመመ ይነግራል። ያላደረገ ደግሞ ይቀጣል ወይ ደግሞ ይጨቆናል፣ ወደ ሌላ ደረጃ ሊደርስ አይችልም። በዚህ ምክንያት ነው እንግዲህ ኢትዮጵያም ለምሳሌ ጣሊያኖች አድዋ ላይ ሲዋጉ ኢትዮጵያውያን በኑሮ ደረጃም ሆነ በስልጣን ደረጃ ይህን ያህል ርቀት አልነበረባቸውም፣ አይመጣጠኑም። 40 ዓመት ቆይተው ያው በማይጨው ጦርነት ሲዋጉ ግን ልዩነቱ ሰማይና ምድር ነው። ምክንያቱም ጣሊያኖች ተሻሽለው በሰማይ በአየር በጋዝ ጢስ በመሬት ደግሞ በታንክ በልዩ ልዩ መሳሪያ መጡ። ኢትዮጵያውያን ግን ልክ ይራመዱ የነበሩት እና ይጓዙ የነበሩት በዚያው በአህያ በአጋሰስ በፈረስ በበቅሎ ይዋጉ የነበሩትም ያው ያን ጊዜ የተዋጉት ጦር በመማዘዝ አንዳንድ መሳሪያ በመጠቀም ነው። እንግዲህ ከዚያም ቀጥሎ ደግሞ 40 ዓመት ቆይቶ እንደገና ሶማሊያ በኡጋዴን ስወገን ሳለ ትልቅ ድፍረት ያደረሳት ምንድን ነው? ኢትዮጵያ ከዛ ከነበረችበት ሁናቴ ገና አለቀችም ማለት ነው። እንግዲህ አንድ ትልቅ ችግር በታሪካችን ውስጥ እንዳለ ማወቅ አለብን። ይሄ ችግር ምንድን ነው ብለን እስካሁን ድረስ አልጠየቅንም። የጦርነት ነው ቢባል ብዙ ጊዜ በታሪክ ውስጥ ጦርነት ብዙ ጊዜ እድገትን መሻሻልን ያመጣል፣ ግን ያ ምክንያትና ሰበብ ይሆናል እንጂ የኢትዮጵያ ዋና ችግር የሚሆን አይመስለኝም። እኔ እንደመስለኝ በኢትዮጵያ ትልቁ ችግር ምንድን ነው? የእውቀት ጉዳይ ነው። እውቀት እንግዲህ እንዲያድግ ሰው እንዲሻሻል ሰው ኑሮው በኑሮም ሆነ በእውቀቱ ደረጃ እንዲሻሻል የተመቻቸ ሁኔታ ያስፈልገዋል። ያ የተመቻቸ ሁኔታ የሚፈጥረው ደግሞ አንደኛ ፖለቲካ ነው። በኢትዮጵያ ውስጥ እንግዲህ በጣም ያልተመቻቸ ነገር ብታይ ምንድን ነው? የአስተዳደር ጉድለት ነው። የአስተዳደር ጉድለት ዋናው ምንድን ነው? ስልጣን ያለው ሰው በስልጣኑ ይገዛል፣ በስልጣኑ ያዛል፣ በስልጣኑ ደግሞ እንደፈለገ እውነት የትኛ መሆኑን ይነግራል፣ ታሪኩን ቢሆን እንደፈለገ በስልጣኑ ያጠማዝዘዋል። እንግዲህ ይሄ ምንድን ነው ስልጣንም ሲያሳለ በህግ ሳይሆን ያሸነፈ ይውሰድ ይባላል። እንግዲህ እግዚአብሔር እንደነ በአማርኛ አለ ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንደሚባለው እግዚአብሔር ስልጣን ስለሰጠው እንደፈለገ ሊያዝ ይምራል ያዛል። በዚህ ምክንያት ሰውም ሆነ የሀገሩ ሰውም ሆነ መሳፍንቱም ሆነ ነገስታቱም ሆነ ካህናቱም ሆነ ያንን ስልጣን መግራት አልቻሉትም። እንደፈለገ ያዛል። ልክ የአራዊት ማለት ህግ አራዊት ነው ማለት ነው። ምክንያቱም ወሰን የለውም መጠን የለውም እንደፈለገ ያዛል። እንግዲህ መኖር የምትችለው ምንድን ነው? በብልጥ መሆን፣ በማጭበርበር፣ በተንኮል ነው። እንግዲህ ይሄ ሁናቴ ካልተሻሻለ ሀገሩም አይሻሻልም። የኢትዮጵያም ህዝብ ብዙ ጊዜ ይህንን ለማሻሻልም አልጣረም። እውነቱን ለመናገር በታሪክ ውስጥ እንኳ አንዳንድ ሁናቴዎች አዩ። ለምሳሌ ጎንደሬዎች አጼ ተክለ ስማቸው ጠፋብኝ፣ ንጉሱ ያን የነበሩት ተክለ ሃይማኖት ስነሱባቸው እና ቀረጥ ግብር ቢጭኑባቸው በበገምድር ህዝብ ደረቱን ለጦር እግሩን ለጠጠር ነው የምሰጠው እንጂ ያልሆነ ግብር አይጫንም ብለው ከሹመታቸው ሽሮ ፍጻሜ መንግስት ሆነ ይላል። ግን ፍጻሜ መንግስት ሆነ እንጂ ለምሳሌ በአውሮፓ እንደተደረገው አውሮፓውያን ለምሳሌ እንግሊዞች ንጉሳቸውን ከስልጣን ካወረዱ በኋላ ህግ አውጥተው ያንተ ስልጣን ከዛ አያልፍም ብለው በስነ ስርዓቱ አላስተናገዱትም። በዚህ ምክንያት የህዝብ መሸፈት ቢኖርም የመንግስትን ስልጣን ሊገሩት አልቻሉም። እንግዲህ ዋና ምንድን ነው በሃይማኖት የተወሰነ የታገደ በሃይማኖት የተመሰረተ ስልጣን ስለሆነ ማንም ሊጠይቀው አይችልም፣ ማንም ሊከራከረው አይችልም። እንግዲህ ይሄ የሃይማኖት ስልጣን ወደ እውቀት ስልጣን፣ በሳይንስ የተመሰረተ ስልጣን፣ በህዝቡ ስርዓት፣ በህዝቡ ፍላጎት የተመሰረተ ስልጣን እንዲሆን ማድረግ ያስፈልጋል ማለት ነው። የአሁንም መንግስት እንግዲህ በኢትዮጵያን ታሪክ ያየነ እንደሆነ ታሪክን በዚያው መልክ ነው የሚዛባው። ምሳሌ በደርግ ስመጣ እውነቱ ደርግ የወሰነው ብቻ ነበረ ማለት ይሄ ማርክሲስት አይዲዮሎጂ ነው። የኢትዮጵያን ታሪክ በአንዲት ሌሊት ውስጥ እንደሌለ ታሪክ አደረገው። ምክንያቱም የነፍጠኞች ታሪክ የምን ታሪክ እያለ ዋጋ እንደሌለው አደረገ። እሱ ስወድቅ ደግሞ እነዚህ ይመጡና በተራቸው ደግሞ እነሱ እውነተኛ ታሪክ የጎሶች ታሪክ ነው ብለው እንግዲህ በስልጣናቸው ሌላ አይነት ታሪክ ጫኑ ማለት ነው። እንደዚህ እያለ ሁናቴው ይቀጥላል። የስልጣን ገድብ እስካልተገደበለት ድረስ ከአድዋ መማር የሚገባን ምንድን ነው? በአድዋ እኛ ከአውሮፓውያን ጋር የምንመጣጠን ዋና መሰረታውያን ወደ አውሮፓ ሊያደርሰን የሚችሉት መሰረቶች ተጣሉ። ግን እነዚህ መሰረቶች ወደፊት ሊገፉ አልቻሉም፣ ስር ሊሰዱ አልቻሉም። ዋናው ምክንያት ያው የስልጣን መገራትና ወደ ስልጣን የሚመጣው ሰው ምን ያህል በህግ መገደድ እንዳለበት በህግ መገዛት እንዳለበት ስላልተደረገ ነው ብዬ በዚቹ ብዘጋ ይሻለኛል። ምክንያቱም በጊዜያችን ላጠፋ አልፈልግም።
እሺ፣ ዶክተር ኃይለማርያም ላሬቦ በጣም ለሰጡን አጭር በጣም ጠቃሚና ትንታኔ ያለው መልሶችን እያመሰገንኩኝ ለሚቀጥለው ሳምንት እንግዲህ ሰፋ ያለ የአንድ ሰዓት ፕሮግራሞችን እንይዝልዎታለን። በዛ ጊዜ ለምንሰነዝርልዎት ጥያቄዎችና በተለይ በአሁኑ ጊዜ ሀገራችን ላለችበት አንዳንድ ውስብስብ ችግሮችን ታሪክን በሚመለከት ከእርስዎ የምንማራቸው ኢትዮጵያዊ መገንዘብ ያለበት ሀቅ ስላለ በሱ ዙሪያ እንመለስበታለን። ለዛሬው ለሰጡን ለ118ኛውን የአድዋ ድል መታሰቢያ ምክንያት በማድረግ ላዘጋጀ ነው በዓል አሟልተውልናል። መጨረሻ ላይ በሳምንት እስክንገናኝ ድረስ ደህና ሁኑ እላለሁ። አመሰግናለሁ።
እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይቅርታ አድርጎልኝ እንደገና።
በጣም እኛም የራሳችን የሰዓት እንትን ነው። በጣም እናመሰግን ለዚህም በመገኘቶ። የሚቀጥለው ሳምንት እንገናኛለን። ደህና ሁኑ እስከዚያው።
እሺ፣ እግዚአብሔር ይስጥልኝ። ሰላም።
የጊዜ እጥረት ምክንያት ሁለቱ ምሁራኖች በሚቀጥለው ሳምንት እናቀርባለን። አድማጮቻችን በጊዜ እጥረት ምክንያት ሶስተኛውንም እንግዳችንን በሚቀጥለው ሳምንት እናቀርባቸዋለን እየገለጽን የዚህን የተቀደሰ ዕለት ለመዘከር ያጠናከርነው ፕሮግራም በዚሁ ይጠቃለላል። የዛሬውን ፕሮግራም የመሩልን ወርቁ ሞላ፣ ንጉሱ ታምራ፣ ተኮላ ወርቁ፣ ይትባረኩ እንደማገኝ እንደነበርን እየገለጽኩ በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።
Jalo, 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 jalo.